የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥቅምት 10 2017 ዓ.ም ምረ ዝግጅታችን ጀመረ።
የኢትዮጵያ ሀገራዊ ምክክር ኮሚሽንና በሀገሪቱ የከተለው ግጭት
ደግሞ የወዳጅ ሀገር ኤምባሲዎችንም የአምባሳደሮቹንም እንደዚህ ያገኘናቸው በዚህ ጉዳይ ላይ እነሱም የኢትዮጵያ ሰላም የሀገራቸውም ሰላም፣ ምክንያቱም በሰላም ፍልስፍና ሰላም አይከፋፈልም፣ የአንዳችን ሰላም የሌላችን ሰላም ስለሆነ ከኛ ሰላም ያተርፋሉ እና እነሱም በዚህ ጉዳይ ላይ በሚያገኙት አጋጣሚ ሁሉ አሁን ወደ ምክክሩ ያልመጡትን ቅድም ያነሳናቸውን ኦላንም ፋኖውም እንደዚሁ በዚሁ ስራ ላይ እንዲገኙ እንዲነጋገሩ እነሱም የራሳቸውን አስተዋጽኦ እንዲያደርጉ ጥረት ማድረግ በማነጋገር ወደ ቢሮችን በማጥራት አስፈላጊዎችን ሲሆኑ በኮንፈረንሶቹ የተገናኘን እንደዚሁ በግልጽ የተወያየን እንገኛለን እና በአጭሩ ጥረቶቻችን ቀጥለናል።
የሰማችኋቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳኤ ናቸው። የኮሚሽኑን እንቅስቃሴና በሀገሪቱ የቀጠለውን ግጭት የሚዳስስ ዘገባ ይኖረናል።
For me personally, most of the part of the books is pretty much very heartbreaking.
ለኔ በግሌ መስፈን እንደግለሰብም እንደሰውም በጣም ልብ የሚሰብር ነው። በዛውልክ ደግሞ ስላኛዋ ከዝብ የተማርኩት ነገርና ያሳለፉት ህይወት ስሜት ይንክቶኛል።
አሁን ደግሞ የሰማችሁት ከደቡብ ምዕራብ ኢትዮጵያ ጋምቤላ ተሰዶ እዚህ ዩናይትድ ስቴትስ የሚኖረውና የአኝዋክ ተወላጆችን ታሪክ የያዘ The Law of Western Ethiopia የተሰኘ መጽሐፍ የጻፈውን ጄካብ ኦማድን ነው የምሽቱ እንግዳችን ነው።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ጥቅምት 10 2017 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ብራን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ሲዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ፖለቲካና ማህበራዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጉ ሙዚቃዎችንም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች፣ የሰዓቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። ከስልጣናቸው የተባረሩት የኬንያ ምክትል ፕሬዚዳንት ሪጋቲ ጋቹጓ እሁድ ዕለት አለቃቸውን ፕሬዚዳንት ዊሊያም ሩቶ ጨካኝና አረመኔ ሲሉ በመንቀፍ ሕይወታቸው አደጋ ላይ ሊሆን እንደሚችል አስጠንቅቀዋል። ጋቹጓ ሐሙስ ዕለት በሕግ መወሰኛ ምክር ቤት ፊት ከተከሰሱባቸው 11 ክሶች አምስቱ ተቀባይነት በማግኘታቸው ከስልጣን የተነሱ ሲሆን በመትካቸው ሌላ የመሾሙ ሂደት ግን የፍርድ ቤት ውሳኔ አግዶታል። ፕሬዝዳንት እንዲሆን የረዳሁት ያመንኩትና እሱን በመደገፌ የተሳደድኩበት ሰው እንዴት በኔ ላይ ይህን ያክል ጨካኝ ሊሆን እንደቻለ አስደንግጦኛል ብለዋል ጋቹጓ። የ59 ዓመቱ አዛውንት የተመደቡላቸው የጸጥታ አካላት መነሳታቸውንና ሁሉም ሰራተኞቻቸው አስገዳጅ ረፍት እንዲወጡ መደረጋቸውንም ገልጸው በኔ ላይ ወይም በቤተሰቤ ላይ የሆነ ነገር ቢደርስ ፕሬዝዳንት ዊሊያም ሩቶ ተጠያቂ መሆን አለባቸው ሲሉ ተናግረዋል። በርሊን በሚገኘው የእስራኤል ኤምባሲ ላይ ጥቃት ለማድረስ አቅዷል ተብሎ የተጠረጠረና ከእስላማዊ መንግስት ቡድን ጋር ግንኙነት እንዳለው የተገለጸው ሊቢያዊ ተጠርጣሪ እሁድ ፍርድ ቤት እንደሚቀርብ የጀርመን አቃቢያነ ሕጎች አስታወቁ። ስሙ ኦማር ኤ እንደሆነ የተገለጸው ተጠርጣሪ ቅዳሜ ምሽት በቁጥጥር ስር የዋለው ከጀርመን ዋና ከተማ ወጣ ብላ በምትገኘው በርናው ከተማ መኖሪያ ቤት ውስጥ መሆኑን የፌዴራል አቃቢያነ ሕጎች ቢሮ አመልክቷል። በርሊን የሚገኙት የእስራኤል አምባሳደር ሮን ፕሮሶር በኤክስ ማህበራዊ ትስስር ገጽ ላይ ባሰፈሩት መልእክት የሙስሊም ጸረ ሴማዊነት ትርክት ብቻ ሳይሆን በዓለም ዙሪያ የሽብር ድርጊቶችን የሚያበረታታና የሚያነሳሳ ነው ብለዋል። የጀርመን የሀገር ውስጥ ጉዳይ ሚኒስትር ናንቺ ፌዘር በበኩላቸው በጀርመን የሚገኙ አይሁዳውያንንና የእስራኤል ተቋማትን መጠበቅ ከምንም በላይ ቅድሚያ የሚሰጠው ነው ያሉ ሲሆን የሕግ አስከባሪ አካላት ማንኛውንም እስላማዊ ጸረ ሴማዊና ጸረ እስራኤል ጥቃቶችን ለመከላከል ከፍተኛ ጥንቃቄ እያደረጉ መሆናቸውን ጨምረው ገልጸዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። እስራኤል በሊባኖስ ዋና ከተማ የሂዝቦላ የትዕዛዝ ማዕከል ነው ባለችው ኢላማ ላይ ጥቃት ማድረሷን ተከትሎ ጦርነቱ እሁድ ዕለት በሁለት ግንባር የተካሄደ ሲሆን በጋዛ ባካሄደችው የአየር ጥቃትም 73 ሰዎች መገደላቸውን የነፍስ አድን ሰራተኞች አስታውቀዋል። የሂዝቦላ ጠንካራ ይዞታ በሆነው ደቡባዊ ቤሩት ላይ ጥቃቱ የተካሄደው የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን የሚደገፈው ቡድን መኖሪያ ቤታቸውን ኢላማ በማድረግ ሊገድሏቸው እንደሞከረ ገልጸው ከከሰሱ በኋላ ነው። እስራኤል ጥቃቱን ካደረሰች ከደቂቃዎች በኋላ ከሊባኖስ አቅጣጫ 70 ሚሳኤሎች ወደ እስራኤል መተኮሳቸውንና ሁሉንም አየር ላይ እንዳሉ ማክሸፋቸውንም ጦሩ ጨምሮ ገልጿል። በሌላ በኩል እስራኤል በጋዛ ሰሜናዊ ግዛት ቤት ላህ በተሰኘ አካባቢ መኖሪያ ቤቶች አቅራቢያ በፈጸመችው ጥቃት ቢያንስ 73 ፍልስጤማውያን መገደላቸውን የጋዛ የሲቪል መከላከያ ኤጀንሲ አስታውቋል። በፓሪስ በሚካሄደው ወታደራዊ የባህር ኃይል ንግድ ትርኢት ላይ የእስራኤል ተቋማት እንዳይሳተፉ መታገዳቸውን ተከትሎ የእስራኤል የውጭ ጉዳይ ሚኒስትር እስራኤል ካትስ መስሪያ ቤታቸው በፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ላይ ክስ እንዲመሰረት ማዘዛቸውን እሁድ ዕለት አስታውቀዋል። የእስራኤል ተቋማትን የማገድ ውሳኔው እስራኤል በጋዛና ሊባኖስ እያካሄደችው ባለው ጦርነት ምክንያት ከቅርብ ጊዜ ወዲህ እየተባባሰ የሄደው የማክሮን መንግስት ቅሬታ አካል ነው። እንደ አውሮፓውያን አቆጣጠር ከህዳር 4 እስከ 7 በፓሪስ የሚካሄደው የባህር ኃይል የንግድ ትርኢት አዘጋጅ ኢሮ ናቫል ባለፈው ሳምንት ባወጣው መግለጫ የፈረንሳይ መንግስት የእስራኤልን ልዑካን በትርኢቱ ላይ መሳተፍም ሆነ መሳሪያዎቻቸውን ማሳየት እንደማይችሉ ማሳወቁን አመልክቷል። ውሳኔው 7 ተቋማት ላይ ተጽዕኖ ማሳደሩንም ጠቅሷል። ውሳኔውን ተከትሎ ካትስ በኤክስ የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የፈረንሳይ ፕሬዝዳንት በመጪው ወር ፓሪስ ላይ በሚካሄደው የባህር ኃይል የንግድ ትርኢት ላይ የእስራኤል ተቋማት ምርቶቻቸውን እንዳያሳዩ በመከልከላቸው የውጭ ጉዳይ ሚኒስትር መስሪያ ቤቱ ህጋዊና ዲፕሎማሲያዊ እርምጃ እንዲወስድ መመሪያ ሰጥቻለሁ ብለዋል። ካትስ አክለው ፕሬዝዳንት ማክሮን ውሳኔያቸውን ሙሉ ለሙሉ እንዲሰርዙ አሳስበዋል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 10 2017 ዓመተ ምህረት የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁ።
ከዓለም ዙሪያ የተሰባሰቡ ዜናዎችን ነው ሰምተን የተመለስነው። ደረጀ ዝግጅታችንን ግን እንደተለመደው በሙዚቃ ነው የምንጀምረው።
ልክ ነው። የምሽቱ የመጀመሪያ የሙዚቃ ምርጫችን ሃና ግርማ ምን መሰለህ ያለች የተጫወተችው አዲስ ሙዚቃ ይሆናል። ሁላችንም በሙዚቃው ዘና ብለን እንገናኛለን። ከመስታወት ጋር መልካም ቆይታ።
መሰለ ሲሚለውን ሙዚቃውን ሰምተን የተመለስነው። አሁን ወደ መጀመሪያው የምሽቱ መሰናዷችን እንለፍ።
የመጀመሪያው መሰናዷችን የኢትዮጵያ ሀገራዊ ምክክር ኮሚሽንና በሀገሪቱ የቀጠለው ግጭትን ይመለከታል።
የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ ለግጭት መሰረታዊ ምክንያት መንስኤ ናቸው በተባሉ ጉዳዮች ላይ በሀገር ውስጥና በውጭ ከሚገኙ የባለድርሻ አካላትን ማወያየቱንና በማወያየትም ላይ እንደሚገኝ አስታውቋል።
ልክ ነው ስመኝሽ። ይሁን እንጂ በተለያዩ የሀገሪቱ ክፍሎች ያሉ ግጭቶች አሁንም እንደቀጠሉ መሆኑን የሰሞኑ ዘገባዎቻችንና ሀገር ውስጥ ያሉ ሁኔታዎች ያመለክታሉ። የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ የሀገራዊ ምክክር ከመሰራረቱም ጀምሮ መሰረታዊ ዓላማው ግጭቶችን ወዲያውኑ ለማስቆም አይደለም፣ ተኩስ ማቆም የመንግስት ትልቁ ኃላፊነት ነው ሲሉ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ዶክተር ዮናስ አሽኔ ግጭት የሚቆመው በምክክር ሳይሆን በድርድር ነው ይላሉ።
ጥሩ እንግዲህ ደረጀ፣ ሁለቱንም ምሁራን ያነጋገርካቸው አንተ ነህና በቀጥታ ወደ አዘጋጀው ዘገባ እንለፍ።
የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ ከሀገራዊ ምክክሩ ስራ ጋር ተያይዞ የግጭት መባባስ መነሳቱ የምክክር ኮሚሽኑ ሲመሰረት ይዞ የተነሳቸውን ሶስት መሰረታዊ ዓላማዎችን መዘንጋት ነው ይላሉ።
የሀገራዊ ምክክር ኮሚሽን ከአመሰራረቱም ጀምሮ ሶስት ዓላማዎችን ይዞ ነው የተነሳው። የመጀመሪያው ሀገራዊ መግባባትን ማምጣት ነው። ሁለተኛው በመንግስትና በህዝብ እንደዚሁም በህዝብና በህዝብ መካከል እምነት እንዲፈጠር ማድረግ ነው። ሶስተኛው ምክክርን ባህል ማድረግ ነው። ስለዚህ ግጭቶችን ማስቆሙ በሂደት ዓላማው ቢሆንም ወቅቱ ወይም ፈጣኑ የሆነ ግቡ ወዲያውኑ ወደ ግጭት ማስቆም መሰማራት አይደለም። ሆት ኮንፍሊክት ወይም ደግሞ ግጭቶችን የማስቆም ወደ ሲስፋየር ወደ ተኩስ ማቆም መምጣት የመንግስት ትልቁ ኃላፊነት ነው እና ስለዚህ እዚህ የኮሚሽኑ ዋና ዓላማው መሰረታዊ የሆኑ ችግሮች ለምንድን ወደ ግጭት የተገባው የምለውን ከህዝብ ጋር የተወያየ በፊት ላለፉ ግጭቶች መፍትሄ በተለማ በጀት እንዲቻል ምክንያቶቹን ከህዝብ መስማት ከታች ወደ ላይ ማለትም ከመሰረታዊ እርከን ወደ ላይ ህዝብን ከመስማት ከላይም ደግሞ ፖለቲካ አመራሮችን በመስማት ከጎንም የሪሰርቸሮችን፣ ሚዲያዎችን፣ ተመራማሪዎችን ማለት ነው ከነዚህ አድምጦ ከዚያ ለህዝቡ የሚበጅ ይህን ይመስላል ብለው ለሚመለከተው ክፍል አጀንዳዎችን ማቅረብ ነው እና እስካሁን ድረስ ግጭቱን በማስቆም ለተባለው ጥያቄ በማስቆም ሳይሆን ግጭቶች ወደፊት እንዳይከሰቱ ለአሁኖቹ ምክንያቶቹ ምንድን ናቸው የምለውን ህዝብን ማወያየት ነበረ እና ማወያየቱን በተሳካ ሁኔታ እስካሁን ድረስ 8 ክልሎችን አዲስ አበባንና ድሬዳዋን ጨምሮ 8 ክልሎች የአጀንዳ ማሰባሰብ ስራውን ሰርተዋል። እንደገና ደግሞ በአጠቃላይ ሀገራዊ ምክክር ጉባኤ የሚሳተፉ አባላትን አስመርጧል። እነዚህን አከናውናል እስካሁን ድረስ ደረጀ።
ከኮሚሽነሩ መግለጫ ሶም እንደሚገልጹት እስካሁን ከአገር ውስጥም ሆነ ከውጪ የግጭት ተሳታፊዎችን ጨምሮ ባለድርሻ አካላትን አነጋገራችሁን እና በአንዳንድ በክልሎችም እንደዚሁ ይህንኑ ማድረጋችሁን አጀንዳ ማሰባሰባችሁን ገልጻችኋል። ግን ግጭቶቹ እንግዲህ እየጨመሩ ነው የሚመስሉት ከመቆም ፋንታ እንዲያውም እየጨመሩ ያሉ ነው የሚመስሉት እና ምን ያህል ነው የተቀበሏችሁ እስካሁን?
ይህን በተመለከተ ሪሰርቾች ተካሂዷል። አንድ ሁለት ሶስት ሪሰርች አንዱ በዩኤስኤአይዲ እና በሀዋሳ ዩኒቨርሲቲ፣ ሌላው ኤንዲአይ ወይም ናሽናል ዴሞክራቲክ ኢንስቲትዩት እሱም የዩኤስ ቤዝድ ነው በአሜሪካን ቤዝድ የሆነው እዚህ ሎካሊ ካሉት ጋር አብሮ በመተባበር መላው ኢትዮጵያ ውስጥ እንደ ፐርሰፕሽን ወይም ኦፒኒየን ፖል አይነት ሰፋ ያለ ሪሰርች ሰርተዋል። ሌሎች ደግሞ በዩኒቨርሲቲዎች የተከናወኑ አሉ። እነዚህ ሶስቱም ሪሰርቾች ወይም ምርምሮች በመሬት ላይ ያለውን አቅም ያንጸባርቁ ናቸው። በዋናነት በህዝቡ ውስጥ ያለው በጣም ስር የሰደደ አመለካከት በጣም ተስፋ የተደረገው ከእንግዲህ ወዲህ ጦርነት በቃነ ወደ ምክክር ምንጣ ውሳኔያችን ለምክክሩ ተገቢውን ሁሉ አስተዋጽኦ ማድረግ እኛም ከእንግዲህ ወዲህ ከጦርነት ከስደት ይልቅ ምክክር ነው የሚያዋጣው የምለውን ፐርሰፕሽን አሰባስቧል። ይህ ከ80% በላይ ያለው ውጤት ነው። እንግዲህ ከሶስቱም ኢንዲፐንደንት ከኛ ጋር እኛ ስፖንሰር ያደረግናቸው አይደሉም፣ በራሳቸው ያካሄዱትን ነው። ሁለተኛው ስንጀምር ሀገራዊ ምክክሩ ውይይቱን ሲጀምር ምክክሩን ስራውን ሲጀምር ከተፎካካሪ ፖለቲካ ፓርቲዎች ሁለትና ሶስት አብሮ ለመስራት ፈቃደኛ የነበሩ ነበሩ። እንጠራጠራለን መንግስት ያቋቋማችሁ ናችሁና ከእናንተ ጋር ለመስራት እንቸገራለን ብለው የነበሩ በኋላ አመት ባልሞላ ጊዜ ውስጥ እስከ 50 ከ50 በላይ የሚሆኑ ፖለቲካ ፓርቲዎች አብሮን እየሰሩ ይገኛሉ። በአሁኑ ሰዓት ደግሞ ኮከስ በሚል ቲል ከእናንተ ጋር እንትራም ብለው እስከ 13 የሚሆኑ ፓርቲዎች ወጥተው ነበረ። ከነሱ ውስጥም 6ቱ ደግሞ አካሄዳችሁን አይተን እኛም የለውጡ አካል የሂደቱ አካል ለመሆን ፈልገናል ብለው 6ቱ እኛ ጋር መጥተው በአሁኑ ሰዓት ተፈራርሞ አብረን እየሰራን እንገኛለን። ስለዚህ ተቀባይነታችሁ ምን ያህል የሚለውን ሂደቱን እያዩ አቋማችንን እያዩ አካሄዱን እያዩ የዓለም አቀፍ ሁኔታውንም ዚህ የሪጅናል ሁኔታዎችንም ሀገር ሁኔታውንም እያዩ ራሳቸው አቋማቸውንም እያስተካከሉ አብሮ የሚሰሩ አሉ። ክቡር ህዝቡ ስንሄድ ደግሞ በጣም ተቀባይነት መኖሩን ቢቻል እንደው ብቅ ብላችሁ እናንተም ከቪኦኤ መታችሁ ብታዩ የበለጠ ደስ ይለናል። ማየት አንዳንድ ጊዜ ማመን ነውና፣ ስለዚህ ባጭሩ በሁሉም ዘንድ በአመዛኙ ተቀባይነት እንዳለ በአይናችን እያየን ነው። እኛን ገለልተኝነት፣ ግልጽነት፣ ተጠያቂነት ከህዝብ ለህዝብ በህዝብ የተቋቋመ ህዝባዊ ተቋም መሆኑን አይተው ብዙዎቹ ተሳትፎ ያደረጉ ይገኛሉ። ይህንንም ወደ ህዝቡ ወርደን ስናነጋግራቸው፣ ስናወያያቸው በአጀንዳ አሰጣጡ ላይ፣ በተወካይ መረጣ ላይ፣ በእያንዳንዱ ጉዳዮች ላይ የሚያዋጣን ለኢትዮጵያ ፍቱን መድኃኒት ምክክር ምክክርና ምክክር ነው ብለው ያምናሉ። ይህንን በአይናችን ያየነውን እንመሰክራለን።
የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ዶክተር ዮናስ አሽኔ ምክክር ግጭትን ለማስቆም ከሚረዱ አንዱ መንገድ እንጂ ብቻውን ግጭት የሚያስቆም ነገር አይደለም በማለት ይከራከራሉ።
ብሔራዊ የሀገራዊ ምክክር የሚባለው መንገድ በኢትዮጵያ የሰላም ግንባታ መንገዶች እና ጥረቶች ውስጥ አንዱ መንገድ ተደርጎ መወሰድ አለበት። ብቸኛው የሰላም መንገድ ሳይሆን የሰላም ኢንፍራስትራክቸሮች ሰላም መንገድ ከሆኑት ውስጥ ሰላምን ያመጣሉ፣ ሰላምን ይገነባሉ፣ ሰላምን ያሰለጥናሉ ተብለው ከሚታሰቡ ሀገራዊ መንገዶች አንዱ ነው። ስለዚህ ብቻውን እሱን ብቻ አይደለም መውሰድ ያለብን፣ እሱን መረዳት አለብን።
የምክክር ኮሚሽኑ የተፈጠረበት ጊዜና አውድ አልረዳውም የሚሉት ዶክተር ዮናስ አሽኔ ያለው ግጭት እጅግ ሰፊ በመሆኑ በብሔራዊ ምክክር ብቻ አይቆምም ይላሉ። ብሔራዊ የሰላም ፍኖተ ካርታ ተሰርቶ ከሀገራዊ ምክክሩ ጋር አብረው ሊቀናጁ የሚችሉ ሌሎች መዋቅራዊ መድረኮች ያስፈልጋሉ ሲሉም እንደሚከተለው ያብራራሉ።
ያለው ግጭት በጣም ሰፊ ነው። ግጭቱ ቀጥታ በናሽናል ዲያሎግ ብቻ የሚቆሙ አይደሉም። ለምሳሌ የሰላም ስምምነቶች ያስፈልጋሉ። የሰላም ስምምነት አንዱ ሌላው መንገድ ነው። ሰላም ለምሳሌ እንደ ፕሪቶሪያ አይነት የሰላም ስምምነቶች በተዋጊም በመንግስትና በተዋጊ ኃይሎች መካከል መካሄድ አለበት። እነዚህ የሰላም ስምምነቶች ወይ የሰላም ድርድሮች ያየ ይሄኛው ውይይት ናሽናል ዳያሎግ ዳያሎግ የሰላም ድርድር ግን ያስፈልጋል። ድርድርና ምክክር አብሮ ሊተሳሰር ይገባል። ማለት ምክክሩ ሊጸና የሚችለው ከስር ከስር ተዋጊ ኃይሎች መካከል ድርድሮች እየተካሄደ ወደ ምክክሩ አውድ እንዲመጡ የሚያደርግ ሁኔታ ሲፈጠር፣ ድርድርና ምክክሩ ግን በሌላ በኩል ደግሞ የፍትህና የትራንዚሽናል ጀስቲሱ የሽግግር ፍትህን ደግሞ ተብሎ ፕላትፎርም መጥቷል። እሱ ሌላው ሶስተኛ መንገድ ነው። በፍትህ መንገድ በፍርድ ቤት ያጠፋውን ተጠያቂ በማድረግ እውነትም ፍለጋ ንስሐ የሚሆን የኮንፌሽንን በማድረግ እውነትን በመናገር ያጠፉ ሰዎች ተጠያቂ የሚደረጉበት ደግሞ ሌላ ፕላትፎርም አለ። ተጠያቂ ብቻ ሳይሆን ፖለቲካ ንስሐም ተገብቶ የሚሰራበት ነው። ስለዚህ ብዙ ፕላትፎርሞች አሉ። ሌሎቹ ፕላትፎርሞች ከዚህኛው ጋር አብረው ብሔራዊ አገራዊ የሆነ የሰላም ፍኖተ ካርታ ተሰርቶ አብረው ተሳስረው ቢሰሩ ሀገራዊ ምክክሩ የሚሰራና እንዲሰራ የሚያደርግበትን አስቻይ ሁኔታዎች ይፈጥራል። ብቻውን ግን ብቻውን እየሰራ በመሆኑ ከሌሎቹ ጋርም ያለው ትስስር ቀጭን በመሆኑ በተጨማሪም ደግሞ ድርድሮቹ ቶሎ ቶሎ ሄደው ውጤት ባለማምጣታቸው ቶሎ ውጤት እንዳናይ ከዝግጅት ምዕራፍ መዘግየት ከዝግጅትም በኋላ አሁን ያለው የአጀንዳ የማሰባሰብ ሂደትም የመዘግየት ሁኔታዎች ታይተዋል። አንዳንዱ ክልሎች ናሽናል ዳያሎግ ታካሄድባቸው ለመኖርም አስቸጋሪ እና መዘዋወርም አይቻልበት ሁኔታ ያለበት ሁኔታ ነው። ስለዚህ በዚህ እነዚህ ፈተናዎች ይመስሉኛል በትክክል እንዳይሰራ ማሽኑ ያደረገው ብዬ አስባለሁ።
መንግስት ብዙ ጊዜ እንደሚለው ለምሳሌ ለድርድር ለሰላም ለየትኛውም አይነት ግጭት ሊያስቆም ለሚችሉ እርምጃዎች እንዳላደርግ በትክክል ትጥቅ ትግል የሚያካሄዱትን በተለያዩ ሀገሩ ክፍሎች ያሉት አንድ አይነት መዋቅር የላቸውም እና አስቸጋሪ ሆኖብኛል፣ እኔ ጥሪ አቀርባለሁ በየጊዜው ይላል እና እዚህ ላይ የእርሱ አስተያየት
ትክክል። እንግዲህ አየ እንደ ድሮ አሁን ያለው ተዋጊ ኃይል የተደራጀ ኮንቬንሽናል ጦርነት የሚያካሄድ አይመስል። ጎሬላ አይነቱ ጦርነት የሚያደርግ የተለያየ አካባቢው የተደራጀ ያለ ነው። ስለዚህ ይህን ማሰባሰብና ለሰላም መጣ ማድረግ በጣም ከባድ ሁኔታ ውስጥ የተፈጠረ ይመስለኛል። ለሰላም ትልቁም ዋናው እንቅፋት እንኳን ጫካ ያሉት በዲያስፖራ በእናንተም አካባቢ ያለው ተባባሪ ነኝ የሚለው ማህበረሰብ ሊቅ መስማማት የሚችል አይመስልም። ስታይ ዲስከሲቪሊን ስታይ እና እሱ ትልቁ አንዱ የሰላም እንቅፋት እንዴት ተደርጎ ነው መደራደር የሚቻለው? መደራደር ምንድን ነው? ማን ነው? ከማን ጋር ነው የሚደራደረው? ከአንዱ ጋር ሲደራደር እንደውም በእርስ በርሳቸው ወደ ጸግባት ነገር ያሉ ሚዲያ መረጃዎችን ሰምተናል። ስለዚህ እሱ ትልቁ ፈተና ነው ብዬ አስባለሁ። የተበተነ የትንንሽ ኃይሎች በየቦታው መኖራቸው ያንን 2-3-4 ድረስ የሚሄዱ መኖራቸው እንቅፋት ይሆናል። ግን ምንድን ነው አይ ቲንክ በሁለቱም በኩል ለምሳሌ አንዳንድ ጊዜ ዩኒላተራል መተኮስ ማቆም፣ ጥይት ማቆም፣ የሰላም አውድ እንደረደር ይችላል። ከሁለቱም ኃይሎች እዚህም ያለ እዛም ያለ አይ እኔ ካሁን በኋላ አልዋጋም ድርድር ዘጋጃለሁ ብሎ ዩኒላተራልም የሆነ ተስፍ ማቆም ሙከራዎች ማድረግ አንዱ ምሳሌያዊ ነገር ሊሆን ይችላል ብዬ አስባለሁ። የእውነት በሁለቱም ኃይሎች የሰላሙ ፍላጎት ካለ ምክንያቱም ዞሮ በግጭቱ በጦርነቱ አሸናፊም አይኖርም እና እንደዚህ አይነት ሙከራዎች ማድረግ ያስፈልጋል። መበታተኑ ትልቁ ያልተደራጀ በአንድ ማዕከል የሌለ ያኮረፈ ኃይል መኖሩ ለሰላሙ ትልቁ እንቅፋት ነው ብዬ አስባለሁ።
ዶክተር ዮናስም ሆነ ሌሎች ተንታኞች ኢትዮጵያ ውስጥ ያለውን ግጭት ለማስቆም ተኩስ ማቆም አማራጭ የሌለው መሆኑን ይገልጻሉ። በተለይ መንግስት ይህን በማስቻል ረገድ የተለየ ኃላፊነት እንዳለው ይስማማሉ። የሀገራዊ ምክክር እንደገለጸው ዓላማው ምክክር እንጂ ተኩስ ማስቆም ባይሆንም በግጭት ውስጥ ትልቅ ተሳትፎ ያላቸው እንደ አማራ ፋኖና የኦሮሞ ነጻነት ሰራዊት ተዋጊዎችን የምክክሩ ተሳታፊ ለማድረግ ያደረገው ጥረት ምን ይመስላል? በፕሪቶሪያው ስምምነት በድርድር የተቋጨ ቢሆንም የምክክሩ አካል ያልሆነውን ህወሓት ጨምሮ እነዚህን ባለድርሻ አካላት የማሳተፉ ጥረት ምን ደረጃ ላይ ነው? የምክክር ኮሚሽን ኮሚሽነሩ ዶክተር ዮናስ አዳዬ ይመልሳሉ።
እነሱን በማሳተፍ በኩል ወደ ትግራይ ክፍለ ሀገር ወይም ክልል ሂደን የክልሉን ጊዜያዊ አስተዳደር የተከበሩ አቶ ጌታቸውን አግኝተናቸው ከካቢኔያቸውም ጋር አነጋግረናቸው ያላቸው አመለካከት አዎንታዊ እና የሚያበረታታ እንደነበር ራሴ እዛው ስለነበርኩኝ አፍርሞች መናገር እችላለሁ። የጨመሩት ነገር ቢኖር ፖለቲካዊ ዳያሎጉን የፕሪቶሪያውን አግሪመንት ወይም ስምምነት ወደ ተግባር እንዲሸጋገር እሱ ላይ በጣም ትኩረት እናደርጋለን፣ ሀገራዊ ምክክሩንም ቢሆን የምንጠለው አይደለም የምንፈልገው ነው የምለውን መልስ አግኝተናል። ትልቁ ነገር እንግዲህ አቲቲዩድ ወይም አመለካከት ነው ወሳኝ ነገር እና ከዚያ አሁን ፖዚቲቭ አመለካከት መኖሩን እናያለን። እኛም እንግዲህ ያደረግ እንግዲህ በማድረግ ላይ እንገኛለን። ኦላ ወይም ደግሞ የኦሮሞ ነጻ አውጪ ጦር ተመለከተ በአካል እንደዚህ ያገኘናቸው ባይኖሩም ወክልናል የሚሏቸውን የህብረተሰቡን ክፍል ለምሳሌ አባገዳዎችን፣ ምሁራንን፣ ሲቪል ሶሳይቲዎችን አነጋግረናል። የዛሬ 3 ቀንም ኢትዮጵያ ውስጥ አባገዳዎችን፣ ሀረሲንቄዎችን፣ ፖለቲካ ፓርቲዎችን፣ ተጽዕኖ ፈጣሪዎችን እና የሀሳብ መሪዎችን አግኝተናቸው ከነሱም ጋር እንደዚህ እነሱ እኛ መድረስ ወደ ማንችልበት ዩኒቨርሲቲም አደራብረናቸው ከነሱም ጋር ቀጥተኛ ባልሆነ መንገድ ኢንጌጅ ለማድረግ ጥረት እያደረግን ነው። ፋኖችን በተመለከተ በተለያዩ መንገዶች ጥረት እያደረግን እንገኛለን። ለሚዲያ ማዋል አስቸጋሪ ቢሆንም በሚመለከታቸውን በተለያዩ አቅጣጫዎች እያነጋገርን እንገኛለን። በተለይ ቅድም ባልኳቸው አሁንም ከህብረተሰብ ክፍሎች ጋር ከሲቪል ሶሳይቲዎች ጋር እነሱን ቀጥታ ማግኘት ባንችልም እነሱ ወክለናል የምሉትን የህብረተሰቡን ክፍል እያገኘን እያነጋገርን እንገኛለን። ደረጀ በዛው አናበቃም። ደግሞ የወዳጅ ሀገር ኤምባሲዎችንም እዚህ አምባሳደሮቹንም እንደዚህ እያገኘ ናቸው። በዚህ ጉዳይ ላይ እነሱም የኢትዮጵያ ሰላም የሀገራቸውም ሰላም፣ ምክንያቱም በሰላም ፍልስፍና ሰላም አይከፋፈልም፣ የአንዳችን ሰላም የሌላችን ሰላም ስለሆነ ከኛ ሰላም ያተርፋሉ እና እነሱም በዚህ ጉዳይ ላይ በሚያገኙት አጋጣሚ ሁሉ አሁን ወደ ምክክሩ ያልመጡትን ቅድም ያነሳናቸውን ኦላንም ፋኖም እንደዚሁ በዚሁ ስራ ላይ እንዲገኙ እንዲነጋገሩ እነሱም የራሳቸውን አስተዋጽኦ እንዲያደርጉ ጥረት ማድረግ በማነጋገር ወደ ቢሮችን በማጥራት አስፈላጊዎችም ሲሆኑ በኮንፈረንሶቹ የተገናኘን እንደዚሁ በግልጽ የተወያየን እንገኛለን እና በአጭሩ ጥረቶቻችን ቀጥለናል። ዛሬም በዚህ አጋጣሚ በታላቅ አክብሮትና ፍቅር እንጠራቸዋለን። ኢትዮጵያን የሚያዋጣት ቀርቦ መነጋገሩ ነው። ህዝባችን ስቃዩ ያብቃ። ተማሪዎቻችን፣ ወጣቶቻችን ተስፋ ይኑራቸው። ኑ እንመካከር። የሚያዋጣን እሱ ነውና
ከዚህ በፊት የኦሮሞ ነጻነት ሰራዊትና የአማራ ታጣቂ ፋኖ የኢትዮጵያ ሁሉን አቀፍ አገራዊ ምክክር ኮሚሽን ወደ ሰላም ሊያመጣ የሚችል ህጋዊ ተቋም መሆኑን እንደማይቀበሉት ለአሜሪካ ድምጽ ተናግረዋል። ሁለቱም አካላት ኮሚሽኑ ሲዋቀር አንስቶ ምንም አይነት ተሳትፎ አለማድረጋቸውን እንዲሁም ኮሚሽኑ በመንግስት በጀት የሚንቀሳቀስ መሆኑን በመጥቀስ በገለልተኝነቱ ላይ ጥያቄ አንስተዋል። የአዲስ አበባው የፖለቲካ ሳይንስ ምሁር ዶክተር ዮናስ አሽኔ መንግስት በትጥቅ ትግል ከተሰማሩት ጋር በተናጠል የሚያደርገው ምክክር ፍሬ አላመጣም፣ አሁንም አያመጣም፣ መፍትሄው ድርድር ነው ሲሉ ይከራከራሉ።
መንግስትና ተዋጊ ኃይሎች በአገር ሽማግሌዎችም ይሆኑ ሌሎች አደራዳሪዎችም ቢሆን የዓለም አቀፍ ተቋምም በዓለም አቀፍ ማህበረሰብም አደራዳሪነት ፕሪቶሪያ ላይ የተሞከረው አይነት ድርድሮች መቀጠል አለባቸው። እነዚያ ድርድሮች ለሀገሪቱ አስቻይ ሁኔታዎች ይፈጥራሉ። ድርድር ሳይካሄድ ግን ብቻውን ሀገራዊ ምክክር መፍትሄ ያመጣል ወይ ስንል አመ ሰዎች እኮ ጫካ እየወጉ እየወደቁ እየመቱ እየሞቱ ነው ያለው አይደል ሀገር ውስጥ። ይህን ሁኔታ መንግስትም አውቆ ድርድሮች ለማካሄድ የሰላም መንገዶች በአማራ ክልልም በኦሮሚያም እየሞከረ እንደሆነ እናውቃለን። ግን እነዛ ድርድሮች እስካሁን ያመጡት ውጤት ብዙ አላየንም። ዳር ሰላም የሚካሄደው ውይይት ታንዛኒያ ዛንዚባር ያለው ያን ውጤት አላመጣም። ከኦሮሞ ነጻነት ሰራዊት ጋር ከፋኖም ጋር ይካሄዳል የተባለው ድርድር እስካሁን ያመጣው ውጤት የለም። የሰላም ካውንስል በአማራ ክልል ተዋቅሯል። ግን ያ የሰላም ካውንስል እስካሁን እንደውም ምናልባት ጦርነቱ እየባሰ የመጣ ነው የሚመስለው ካለው መረጃ እንደምናየው። ስለዚህ እነዛ ድርድሮች ሳይካሄዱ በእነዚህ ክልሎች አዎንታዊ አትሊስት የንጽጽር አትሊስት መሳሪያ ሳይለንሲንግ ዘደን የምንለው ጠመንጃውን ማቆም ካልቻልን፣ መተኮስ ካልቆምን አገራዊ ምክክር በዛ በእነዚህ ክልሎች ይካሄዳል ብዬ አላምንም።
ለመሆኑ ምክክር ቀርቶ ድርድር ይኖር ሲባል የመደራደሪያ ነጥቦች ምን ሊሆኑ ይችላሉ ተብለው የተጠየቁት ዶክተር አሽኔ እንደሚከተለው ይመልሳሉ።
እንግዲህ አየህ ምንድን ያስቆጣቸው ክልሎች እንደገና ማዋቀር ይፈልጋሉ። አንዳንዴ ዋናው ትልቁ ማዕከል ስልጣን ነው። ወደ ስልጣን መምጣት ስልጣን መጋራት ትልቁ ሚና ነው። የራሴ ማስተዳደር ራስን ስታስተር ለማስተዳደር ስትሞክር እንዴት ላዋቀር ተቋቋመው አስተዳደር እኛን አይወክለንም የሚል ዞሮ ዞሮ በስልጣን ዙሪያ ማለት የፖለቲካ አልፋና ኦሜጋ ስልጣን ነው አይደለም። በስልጣን ዋናው ልዩነት ይመስለኛል። ሁለተኛው ግን ከዛ በተመለስ የድንበር ውዝግቦች አሉ በክልሎች መሀል የምወክለው እኔ ነኝ ማስተዳደር የሚለው ጥያቄዎች አሉ። ሌሎችም ደግሞ በየሎካሊ ደግሞ የሎካል ሴንሲቢሊቲ ያላቸው ጥያቄዎች በየአካባቢው ይነሳሉ። የክልል ኦቶኖሚ ሊሆን ይችላል፣ ገቨርናንስ ጉዳዮች ይሆናሉ፣ የማንነት ከክልል ውጭ ያሉ አሁን አማራ ክልልን ብንመለከት የምንሰማው ከክልሉ ውጭ ያሉ አማራ ተወላጅ የሆኑ ዜጎች ላይ የሚደርሰው ጥቃትም እንደ አንድ መንስኤ ተደርጎ እንሰማለን። ስለዚህ ዞሮ ዞሮ በማንነት በአስተዳደር እና በስልጣን መካከል ዙሪያ ያሉ የሀሳብ ልዩነቶች ናቸው።
ኮሚሽነሩ ዶክተር ዮናስ አዳዬ ግጭት ማቆም በሚለው መሰረታዊ ጥያቄ እንደሚያምኑ ያስረዳሉ።
ያልከው እሱም ያሉት በጣም አመክነውን ወይም ሎጂክ የጠበቀ የተከተለ ጥያቄ ነው። በጣም አከብራለሁ። ምንጊዜም የመጀመሪያው ሴሴሽን ኦፍ ሆስቲሊቲ ወይም ግጭቶችን ማቆም፣ ቀጥሎ ሲፒኤ ወይም አጠቃላይ የሆነ አግሪመንት ወይም ስምምነት መፈራረም እና ሶስተኛው ወደ ናሽናል ዳያሎግ። እነዚህ በዓለም አቀፍ ደረጃ የተካሄዱ ሂደቶች ናቸው። ባለፈው ኮሎምቢያ ነበርን፣ ጓትማላ ነበርን፣ የተለያዩ ሀገሮችን ያየውንም የነበረውን ልምድ ቀስመናል። ከዚህ ወደዚህ ይህንን ኮሚሽን ከመቀላቀል በፊት አይርላንድም እዛው ፒኤችዲ እየሰራው እንግሊዝ ሀገር አይቻለው፣ ሳውዝ አፍሪካም ላቲን አሜሪካንም የደቡብ አፍሪካም እዚህ ኬንያም ጭምር ልምዶቹን አይተናል። አካሄዳቸው መልካም ነው፣ ትክክል ነው፣ እስማማለሁ። እኛ እንደ ሀገራዊ ምክክል ኮሚሽነሮች ወይም ኮሚሽን ስራችን ቀጥታ ወደ ሲስ ፋየር ማስገባት አንችልም። በአዋጁም ላይ ለእኛ ያ አልተሰጠንም፣ በድንጋጌውም ላይ የለም። ነገር ግን ልክ መንግስት የራሱን ድርሻ እንዲወጣ ባለፈው አዲስ አበባ ባካሄድ ነው ስብሰባችን ላይ በግልጽ ተነጋግረን አንስተናል። እዛው ክቡር ጠቅላይ ሚኒስትራችን ነበሩ፣ ህዝባችንም እዛው ነበር፣ ተቃዋሚ ፓርቲዎችም ገዢዎችም ሁሉም እዛው ነበሩ እና በእነሱ ፊትም ጥያቄዎችን ያቀርበናል። በተወካዮችም ምክር ቤት እንደዚሁ ግፊት እያደረግ እንገኛለን። ምክንያቱም ቅድም እንዳልነው ሰላም ስኖር ነው ተስፋ የሚኖረን እና የሰላም መሰረቱ ደግሞ ህዝባችን ስለሆነ ህዝቡ መንግስቱን የራሱን ተዋጽኦ እንዲያደርግ በበኩላችን የምንችለውን ግፊት ሁሉ እያደረግ እንገኛለን። ይበቃል ማለት አይደለም፣ አሁንም እንቀጥላለን። እነሱም ደግሞ መልካም ፈቃዳቸው ሆኖ ወደ ሰፊነት ኢትዮጵያን ከእንግዲህ ወዲህ አንደኛው ኢትዮጵያ ከሀያኛውም ከአስራዘጠኝ ክፍለ ዘመን የተለየ ኢትዮጵያ ናት እና ልጆቻችን እንደ ተስፋ እንዲኖራቸው እነሱም ወደ ሰላሙ እንዲመጡ እነሱም እናንተ ሚዲያዎችን ግፊት ታደርጉ ዘንድ አሁንም
ደጋግሞ ልጠይቃለሁ።
እንግዲህ ይህንን ትልቅ ነገር ስትጀምሩ መቼም የጊዜ ሰሌዳ ይኖራችኋል፣ የአጭር ጊዜና የረዥም ጊዜ ይኖራችኋል። አሁን የት ላይ ነው ያላችሁት? ከዚህ የሚቀራችሁ ነገር ምንድን ነው? አሁን ከዚህ ቀጥሎ የምታደርጉት ነገር ምንድን ነው? በቅርቡ ሊደረግ የሚችል ነገር?
አሁን በጊዜ ሰሌዳችን መሰረት የሚቀሩትን የኢትዮጵያን ክልሎች ቶሎ ብለን አጀንዳ ማሰባሰብንና የተወካይ ምርጫዎችን ማጠናቀቅ፣ ሁለተኛ በሀገር አቀፍ ደረጃ የሚከናወነውን ሀገራዊ ጉባኤ ወይም ኮንፈረንስ ማከናወንና አጀንዳዎችን አጠናቅረን የህዝቡን መሰረታዊ ጥያቄዎች ናቸው የምንላቸው እነዚህን እንደ ፈጣሪ ፈቃድ በዚህ አመት አጋማሽ ላይ ለሚመለከተው ተወካዮች ምክር ቤት ማቅረብ ነው። እኛም ዘመናችን በእርግጥ ይራዘማል ነው፣ እኛ ግን በአስቸኳይ እነዚህን ልክ ባለን ታይም ተብሎ ባለን የጊዜ ሰሌዳ መሰረት እነዚህን ለማጠናቀቅ ሁሉንም ያካተተ ትግራይም፣ አማራም፣ ኦሮሚያም ኦፍኮርስ ኦሮሚያ አሁን የመጀመሪያ ዙር ጨርሰናል። ሁለተኛ ዙር የገባ ነው በአሁኑ ሰዓት ሶማሌ ክልል ትረው የተገባደር ያለው ወዲያውኑ ደግሞ አሁን ከሚጠሩትም እንደዚህ አጀንዳዎችን ሰብስበን ቅድም ባልኩት መሰረት አንኳር እንኳ ጥያቄዎቹ የህዝቡ እነዚህን ይመስላሉ። ስለዚህ እነዚህ ወደ ስራ እየዋሉ ብለን ግብአቶችን እና ደግሞ ምክር ሀሳቦችን ለሾሙን ክፍል እናስተላልፋለን። ስለዚህ ይህንን እንደ ጊዜ ሰሌዳ በጠየቀኝ መሰረት በሚቀሩን እስከ 6 ወር ባሉት ጊዜያት እስከ የካቲት ድረስ ለማጠናቀቅ እንግዲህ ሌትና ቀን እየሰራ ነው።
የአሜሪካ ድምፅ ሰሞኑን በኦሮሚያና አማራ ክልሎች በደረሱ ግጭቶች የደረሱ ጉዳቶችን ሲዘግብ ቆይተዋል። ግጭትና የግጭት ስጋቶች በተለያዩ የኢትዮጵያ አካባቢዎች ቀጥለዋል። ሀገራዊ የምክክር ኮሚሽኑ በእነዚህ አካባቢዎች የሚንቀሳቀሱ ወገኖችን በማሳተፍ ረገድ ያደረገው ጥረት ከፍተኛ መሆኑን ቢገልጽም እስካሁን ከተቋቋመበት ዓላማ አንጻር የተፈለገው ውጤት አለመገኘቱ ግልጽ ይመስላል። ኮሚሽኑ ሲቋቋም መሰረታዊ ዓላማው አድርጎ የተነሳባቸው 3 ጉዳዮች ማለትም ሀገራዊ መግባባት ማምጣት፣ በመንግስትና በህዝብ ወይም በህዝብና በህዝብ መካከል እምነት እንዲፈጠር ማድረግ ወይም አገራዊ ምክክርን ባህል ማድረግ የሚሉት ዓላማዎች እስካሁን ግባቸውን የመቱ አይመስሉም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮች፣ የኢትዮጵያ ሀገራዊ ምክክር ኮሚሽን እና በሀገሪቱ የቀጠለው ግጭት አስመልክቶ የተጠናቀረውን ዝግጅት ነው የተከታተላችሁት። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው ወደ እናንተ እያቀረብን ያለ ነው። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በደቡብ ምዕራብ ኢትዮጵያ ጋምቤላ ክልል የሚኖሩ የአኝዋክ ማህበረሰብን ያስቃኘናል።
የምሽቱ እንግዳችን የሆነው ወጣት የጋምቤላ ተወላጅ ነው። በጋምቤላ የሚነገሩ ተረቶችንና አፈ ታሪኮችን ለመጀመሪያ ጊዜ በአኝዋክ ቋንቋ ጽፎ በመጽሐፍ መልክ በማሳተም ጋምቤላ ለሚገኙ ትምህርት ቤቶች በነጻ ያከፋፈለው ይህ የጋምቤላ ተወላጅ ወጣት ጄኮብ አሞድ ይባላል። ጄኮብ አሁን ደግሞ ሉዎ ኦፍ ዌስተርን ኢትዮጵያ ወይም በምዕራብ ኢትዮጵያ የሚገኘው የሉዎ ማህበረሰብ የተሰኘ የታሪክ መጽሐፍ ጽፎ ለገበያ አቅርቧል።
በሚኒሶታ ግዛት ውስጥ ነዋሪ የሆነውና በኒውሮ ሳይንስ የሕክምና ዘርፍ የተሰማራው ጄኮብ በመጽሐፉ የጋምቤላ ማህበረሰብ በታሪክ ያሳለፈውን ውጣ ውረድና ጽናቱን እንዲሁም የነገ ተስፋውን እንደሚያስቃኝ ይገልጿል። ስመኝሽ፣ ከጄኮብ ጋር የነበርሽን ቆይታ ተከታትለን እንመለስ።
Thank you so much again for joining VOA to discuss
ስለ አዲሱ መጽሐፍህ ለመነጋገር ወደ አሜሪካ ድምጽ ስለመጣ እጅግ አድርጌ አመሰግናለሁ። ሉዎ ኦፍ ዌስተርን ኢትዮጵያ ወይም በምዕራብ ኢትዮጵያ የሚገኘው የሉዎ ማህበረሰብ የተሰኘው መጽሐፍ ሁለተኛ መጽሐፍ ነው አይደል?
Yes, this is my second book and the first book that I wrote was a children's book based on Anyuak folk tale.
ሁለተኛ መጽሐፍ ነው። የመጀመሪያው መጽሐፍ በአኝዋክ ተረቶች ላይ የተመሰረተ የህፃናት መጽሐፍ ነው። እንደውም እሱ መጽሐፍ ባለፈው ወር ጣሊያን ውስጥ ለሽልማት ታጭቷል። እዚያ ሽልማት ላይ የአኝዋክን ብሔረሰብ ብቻ ሳይሆን አጠቃላይ ኢትዮጵያን ነበር የወከለው። ምክንያቱም ከኢትዮጵያ የታጨሁት እኔ ብቻ ነበርኩ። በዛ ላይ በእድሜ ትንሹ ጸሐፊ እኔ ነበርኩ።
Wow, congratulations for that. That's very impressive.
በጣም ትልቅ ስኬት ነው። ለሽልማቱም እንኳን ደስ ያለ። ያ የህፃናት መጽሐፍህ ለመጀመሪያ ጊዜ ያኛዋ ቋንቋ በሆነው ዳኛዋ ቋንቋ የተጻፈ መጽሐፍም ነበር። አሁን በሉዎ ማህበረሰብ ዙሪያ የጻፍከው መጽሐፍ ግን በእንግሊዝኛ ቋንቋ ነው የታተመው። ለምንድን ነው?
Yes, so this is actually the hard copy of the book. This idea came a while ago.
ይህን ትመለከቱት ነው መጽሐፉ። ይህን መጽሐፍ ለመጽሐፍ ሀሳቡ ይመጣልኝ መጽሐፍትን ሳነብና ታሪኮችን ስመለከት ነበረ። ከኔ ማህበረሰብ የወጡ ብዙ የሚጽፉ ሰዎች የሉም። እንደውም በወጣትነት እድሜ መጽሐፍ ያሳተምኩ የመጀመሪያው ሰው ነኝ። አብዛኛው ታሪካችን የተጻፈው በሌሎች ሰዎች ነው። አንዳንዶቹ በእንግሊዛውያን፣ አንዳንዶቹ በፈረንሳውያንና አውሮፓውያን ነው። አንዳንድ ኢትዮጵያን ጸሐፊዎችም ጽፈዋል፣ ግን አብዛኛው በምዕራባውያን ነው የተጻፈው። ያንን ሳውቅ ለምን ስለ ራሳችን አንጽፍም አልኩ። ብዙ ጊዜ በሌሎች ሰዎች የተጻፉ ጽሑፎች ላይ አንዳንዴም ስለ ባህላችን እውነት ያልሆኑ ነገሮችን አያለው። የተሳሳተ ትርጓሜ ይሰጣል፣ ምክንያቱም እነሱ የሚጽፉት በሚያዩት ነገር ላይ ተመስርተው ነው። ከሚጽፉት በስተጀርባ ያለውን ትርጉም አያውቁትም። አንዳንድ ነገሮች ለምን እንደሚደረጉም አይረዱም። ለዚያ ነው ይህን መጽሐፍ ከኛዋ ከእይታ አንጻር ለመጻፍ የፈለግኩት።
The main reason, and also the other reason, is that
ይሄ ዋናው ምክንያቴ ነው። ሌላኛው ምክንያቴ ደግሞ በኢትዮጵያ የኛዋክ ማህበረሰብ ላይ ብዙ የደረሱና ማንም ያልጻፋቸው ጉዳዮች አሉ፣ ማንም የማያውቃቸው። ስለዚህ በሌሎች የኢትዮጵያ አካባቢዎች የሚኖሩ ሰዎች ስለዚያ ታሪክ እንዲያውቁ ነው የጻፍኩት፣ ምክንያቱም እነዚህ ማህበረሰቦች በኢትዮጵያ ነው የሚኖሩት።
I know your background is in neuroscience. That's what
Jacob አንተ የተማርከውና ያጠናኸው የነርቭ ስርዓትንና የአንጎል መዋቅርን የሚመለከት የህክምና ዘርፍ ነው። አሁን የምትሰራውም ከዛ ጋር የተያያዘ ነው። ታዲያ እንዴት የታሪክ መጽሐፍ ለመጻፍ አሰብክ? ግብአቱንስ ከየት አገኘኸው?
Even though I am in the medical field, which is what I'm doing right now in the hospital.
ስራዬ በህክምናው ዘርፍ ቢሆንም ሆስፒታል ውስጥ እየሰራሁ ቢሆንም በተለያዩ የዓለም አካባቢዎችም ሆነ በተወለድኩበት አካባቢ ምን እየተከናወነ እንዳለ ማወቅ ፈልጋለሁ። በኢትዮጵያ የተለያዩ አካባቢዎች ያሉ ኢትዮጵያውያን ወንድሞቼና እህቶቼ ላይ እየደረሰ ያለውን ማወቅ ፈልጋለሁ። እንዴት መረጃዎችን አሰባሰብክ ለሚለው ብዙ ጥናትና ምርምር በማድረግ ነው። በተጨማሪም በየዓመቱ ወደ ኢትዮጵያ ሄዳለሁ። ሰዎችን በአካል አናግራለሁ። የእድማኞችን፣ አዛውንቶችን፣ አንዳንዴ ክስተቶች ሲፈጠሩ በቦታው የነበሩ ሰዎችን ጠይቃለሁ። ይህ በእርግጥ ብዙ ጊዜና ብዙ ጉልበት ጠይቆኛል። በጣም ብዙ ወደ ኢትዮጵያ መመላለስ ነበረብኝ።
This book, it's about the Anuak people, it's about their history.
እንግዲህ ይህ መጽሐፍ ስለ አኙዋክ ህዝብ ታሪክና እንደ ማህበረሰብ ስላለፉት ፈተና ነው። መጽሐፉን ለመጻፍ ባደረከው ጥናት ስለ ህዝቡ፣ ስለ አኗኗሩ ምን ተማርክ? ምን አይነት ስሜትስ ፈጠረብህ?
Yeah, for me personally, most of the part of the books is pretty much very heartbreaking.
ለኔ በግሌ አብዛኛው መጽሐፍ ክፍል እንደ ግለሰብም እንደ ሰውም በጣም ልብ የሚሰብር ነው። በዛው ልክ ደግሞ ስላኛዋ ከዝብ የተማርኩት ነገርና ያሳለፉት ህይወት ስሜቴን ነክቶኛል። እኔ ለምሳሌ በአውሮፓውያኑ 2023 ታህሳስ ወር ላይ ከተፈጸመው እልቂት የተረፍኩ ሰው ነኝ። ነገር ግን በዛ ወቅት የተፈጸሙ ብዙ የማላውቃቸው ነገሮች ነበሩ። ስለዚህ ይህን መጽሐፍ አይኔን የከፈተና በጣም የፈተነኝ ነበረ። እጅግ በጣም ብዙ ሀዘን አለ። በዛው ልክ ደግሞ በጣም ብዙ ተስፋና ጽናት አለ። ስለ ወደፊቱ ተስፋ አላቸው። በዚህ ውስጥ ግን የተማርኩት አንዱ ነገር ስለደረሰብን ነገር መጥፎም ይሁን ጥሩ ካላወራን እንደ ህዝብ እንዴት ወደፊት እንደምንራመድ ማወቅ በጣም ከባድ መሆኑን ነው።
The book that talks about the different chapters in the Anuar history from
እንግዲህ መጽሐፉ በሱዳን ቅኝ ገዢ ከነበረው እንግሊዝ አንስቶ አሁን ድረስ ባሉ የኢትዮጵያ መንግስታት ውስጥ የአኙዋክ ህዝብ ያሳለፋቸውን ተግዳሮቶች ይዘረዝራልና እነዛ ችግሮች አሁን የአኙዋክ ህዝብ በሚኖረው ኑሮ ላይ ምን አይነት ተጽዕኖችን ፈጥረዋል?
So today when I see the Anuar people, I see them as in a situation where
ዛሬ የአኙዋክን ህዝብ ያለበትን ሁኔታ ስመለከት በሚቀጥሉት ዓመታት ግንዛቤ ካልመጣ ህልውናቸውን ጥያቄ ውስጥ የሚገባበት ሁኔታ ላይ ናቸው። ምክንያቱም የሆነው ነገር እየተጠራቀመ ነው። አንዱ መንግስት ሲያልፍ ሌላው በጥፍ ይጨምራል። ስለዚህ ለዓመታት ስክማችን የቆየው አሁን ግን ትኩረት የሚፈልግበት ደረጃ ላይ ደርሷል። እነዚህ ማህበረሰቦች እንዴት ማዳን እንችላለን? ይህም ባህል እንዴት መጠበቅ እንችላለን? ምክንያቱም የሆነው ሁሉ ህዝብ ላይ ተጽዕኖ አለው። ሁኔታው ከውጭ ያሉ ሰዎች መጥተው እንዲጠቀሙበት አድርጓል። ከኢትዮጵያ በኩልም በርካታ ችግሮች አሉ። በቅርብ ጊዜ እንኳ በቀድሞ አስተዳደር የአኙዋክ ህዝብ አገሩን ጥሎ እንዲሰደድ ያደረገ እልቂት ተፈጽሟል። ምክንያቱም ከእልቂቱ በኋላ የመሬት ወረራ ተካሂዷል። በዚያ ምክንያት ብዙ የአኙዋክ ሰዎች መሬታቸውን ጥለው በስደተኛ ጣቢያ ውስጥ ወይንም በምዕራብ አገራት ውስጥ ይኖራሉ። ስለዚህ በአኙዋክ ህዝብ ላይ ተጽዕኖ አሳድሯል። ህዝቡ ላይ እስከዛሬ የቆየ ጠባሳ ትቷል። በዚህ ምክንያት ነው መጽሐፉ ፍትህን፣ ተጠያቂነትን፣ እርቅና ፈውስን የሚጠይቀው።
when you wrote the first children book.
የመጀመሪያውን የህፃናት መጽሐፍን በጻፍክበት ወቅት ጋምቤላ ውስጥ ስታድግ ተማሪዎች ከትምህርት መጽሐፍ ውጪ ምንም አይነት መጽሐፍ የማግኘት እድሉ እንዳልነበራቸው ገልጸሃል። የትምህርት ጥራቱ ማሳሳቢ እንደሆነ አመልክተሃል። ምናልባት በቂ ትምህርት አለማግኘት ማህበረሰቡ መብቱን እንዳይጠይቅ እንቅፋት ሆኖታል ትላለህ?
Yeah, that's a very good question. If you are educated, it really makes it hard for other person to take advantage of you.
አስተማሪዎቹ ለማስተማር ብቁ ናቸው? የእውነት እየተማሩ ነው አይደለም? ምክንያቱም አንድ የሁለተኛ ደረጃ ተማሪ በእንግሊዝኛ የሚሆን በአማርኛ ቋንቋ አሳክቶ አረፍተ ነገር መጻፍ አይችልም። በርግጥ ይሄ በጋምቤላ ብቻ አይደለም፣ በሌሎች የኢትዮጵያ አካባቢዎችም የትምህርት ግብዓቶችን ማግኘት አስቸጋሪ ነው።
So yes, education plays a big role.
ስለዚህ አዎ፣ ትምህርት ትልቅ ሚና ይጫወታል። ሰዎች ካልተማሩ ራሳቸውን መለወጥ አይችሉም።
So who are you targeting with this book?
ስለዚህ ጄኮብ መጽሐፉን ለማን ነው ጻፍከው? ለጋምቤላ ማህበረሰብስ ምን አይነት ለውጥ እንዲያመጣ ትፈልጋለህ?
This book is basically for anyone that care about learning about people in Ethiopia.
የመጽሐፍ ለማንኛውም ኢትዮጵያ ውስጥ ስለሚኖሩ ህዝቦች የማወቅ ፍላጎት ያለው ሰው የተጻፈ ነው። ኢትዮጵያ ከ80 በላይ ብሔር ብሔረሰቦች አሏት። ሁሉም ይለያያሉ። ሁሉም የየራሳቸው ታሪክ አላቸው። ይህ መጽሐፍ ስለ ጋምቤላና ጋምቤላ ውስጥ ስለሚኖሩ አኝዋክ ህዝቦች ታሪክ ማወቅ ለሚፈልግ ነው። እኔ በዘግነት አሜሪካዊ ብሆንም ይህ ሁለተኛ ቤቴ ነው። የመጀመሪያ ቤቴ ኢትዮጵያ ናት። አዲስ አበባ ስሄድ ግን እዚህ እንኳን የማይገጥመኝ የቀለም አድሎ ይደርስብኛል። ሰዎች ደስ በማይሉ ስሞች ይጠሩኛል። እነሱም ጥቁር ናቸው እኮ። ግን እኔ ቆዳ ከነሱ ስለሚጠቁር ብቻ ልክ ኢትዮጵያ እንዳልሆንኩ አርገው ይጠሩኛል። ስለዚህ ሰዎች እንዲማሩ ፈልጋለሁ። መጽሐፉን የጻፍኩት አንዱ ምክንያት ይሄ ነው። ሰዎች መጥፎ ቃል ከመናገር በፊት በጋምቤላ የሚኖር ወንድሜ ወይንም የምትኖር እህቴ አላዚያም ጥቁር ቀለም ባለው ሰው ላይ ሁሉ ሊፈጠር የሚችልውን ስሜት እንዲረዱ ፈልጋለሁ።
All of that, Gambella is rich in nature.
መጽሐፍህ ጋምቤላ በተፈጥሮ ሀብት የበለጸገች የተለያየ የተፈጥሮ ሀብት ለሚርሻ መሬትና በቂ ዝናብ የሚገኝባት አካባቢ መሆኑንም ይገልጻል። ስለዚህ ክልሉ በዚህ የተፈጥሮ ሀብት የህብረተሰቡን ኑሮ እንዴት መቀየር ይችላል?
I think from the previous leaderships, what I see was that a lack of good governance and corruption.
መንግስታት ያዩት የመልካም አስተዳደር እጦትና ሙስና ነው። መልካም አስተዳደር ካለ ሙስና ከጠፋና ለሥራ ብቁ የሆኑ ሰዎች ካሉ በአጭር ጊዜ ውስጥ ለውጥ ማየት ይቻላል። ምክንያቱም ለብዙ ጊዜ ጥቅም ላይ ያልዋሉ ሀብቶች አሉ። ለምሳሌ እርሻን ብንወስድ የእርሻ መሬት እርሻ ለማያርሱ የሀገር ውስጥ ባለሀብቶች ተሰጥቷል። ባለሀብቶቹ ከባንክ ይበደሩና ገንዘብ ይዘው ይጠፋሉ። አሁን አብዛኞቹ የጋምቤላ መሬቶች በባንኮች የተያዙ ናቸው። ስለዚህ መልካም አስተዳደር ካለና ለሥራ ብቁ የሆኑ ሰዎች ካሉ አካባቢውን ህዝብ በተለይ ወጣቶችን ለሥራ ያነሳሳሉ። ወጣቶች የሀገሪቱ የጀርባ ወደ ሆነው እርሻ ይመለሳሉ።
Maybe as a last note, you also mentioned that the book
እስኪ እንደመጨረሻ መጽሐፍ የጋምቤላ ህዝብን ተስፋና ጽናት እንደሚያሳይ ነው የገለጽክልንና ጋምቤላ ተወልዶ እንዳደገ ወጣት ለአካባቢው ያለ ተስፋ ምን ይመስላል?
Young people are becoming aware of their surrounding.
ወጣቶች አሁን በዙሪያቸው ምን እንዳለ ያውቃሉ። እንደውም ብዙ የጋምቤላ ወጣቶች ወደ እርሻ ስራ እየተመለሱ ነው። ስለዚህ ተስፋ አለ። ወጣቶችን ካስተማርሻቸው፣ እውቀት ከሰጠሻቸው፣ መንገድ ካሳየሻቸው በህይወት ለውጥ ያመጣሉ። ይዛኔ ለጋምቤላ ብቻ ሳይሆን ለአጠቃላይ ለኢትዮጵያ፣ ለአፍሪካም ጠቃሚ ይሆናሉ። ያንን ነው ተስፋ የማደርገው። በጋምቤላ ወጣቶች ላይም የማየው ያንን ነው። አንድ ቀን ጋምቤላ ከድሆች ተርታ የምትመደብ ሳይሆን እንደ ሌሎች የኢትዮጵያ ክልሎች ታዳጊ ትሆናለች የሚል ተስፋ አለኝ።
Thank you so much.
Jacob Omod, the Law of Western Ethiopia ተሰኘውን አዲሱን መጽሐፍን አስመልክቶ ከኛ ጋር ለነበረ ቆይታ እጅግ አድርገን እናመሰግናለን።
Yeah, thank you very much, Alili, for inviting me.
እኔም ስለጋበዛችሁኝ በጣም አመሰግናለሁ።
በቅርቡ ለገበያ የዋለውን Law of ዌስተርን ኢትዮጵያ ወይም በምዕራብ ኢትዮጵያ የሚገኘው የሎ ማህበረሰብ አስመልክቶ ከደራሲው ጄኮብ ኦማድ ጋር ያደረግነው ቆይታን ነው የተከታተላችሁት። ወደ ሌሎች መሰናዷችን ከማለፋት በፊት ግን ትንሽ በሙዚቃ ርፍት ማድረግ አለብን።
እከነው የምሽቱ ሁለተኛው የሙዚቃ ምርጫችን ደግሞ የለምለም ኃይለ ሚካኤል አዲሱ የትዝታ ሙዚቃ ይሆናል። መስታወት ከሙዚቃው በኋላ ይመለሳል።
ለምለም ኃይለ ሚካኤል ትዝታ ሙዚቃ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ቀጣዩ ዘገባ እንለፍ።
ከሳምንት በፊት እዚህ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ የሚኖሩ ኢትዮጵያውያኖችን ያሰባሰበውን አመታዊ የሩጫ ውድድርና የተጽዕኖ ፈጣሪዎች ሽልማት ያስቃኘናል።
ዋሽንግተን ዲሲ ውስጥ በተመሰረተው ኖቫ ኮኔክሽን በተሰኘው ተቋም የሚዘጋጁት አመታዊ ታላቁ የአፍሪካ ሩጫና የአፍሪካ ተጽዕኖ ፈጣሪዎች ሽልማት ሁነቶች ባሳለፍነው ቅዳሜና እሁድ ተካሂደዋል።
አንዳንዴ የሶል ሙዚቃ ንግስት፣ አንዳንዴ ደግሞ የፍቅር ንግስት ተብላ ለምትጠራው ታዋቂዋ የዘመናዊ ሙዚቃ ቀንቃኝ አስቴር አወቀ፣ የመጀመሪያው የግል ራዲዮ ጣቢያ መስራች ጋዜጠኛ ማዓዛ ብሩ፣ በትምህርት ዘርፍ ከፍተኛ አስተዋጽኦ ያደረገች የምትገኘው ርብቃ ኃይሌና ሁለት የወርቅ ሜዳሊያ ተሸላሚ አትሌቶች ጉዳፍ ጸጋይና ትግስት አሰፋ ዕውቅና የሰጠውን የዘንድሮ የአፍሪካ ተጽዕኖ ፈጣሪዎች ሽልማት የተከታተለው ባልደረባችን አስማማው አየነው ነው፣ እንደሚከተለው አጠናቅሮታል።
ዋሽንግተን ዲሲ ውስጥ በተመሰረተው ኖቫ ኮኔክሽን በተሰኘ ተቋም የሚዘጋጀው አመታዊ ታላቁ የአፍሪካ ሩጫና የአፍሪካ ተጽዕኖ ፈጣሪዎች ሽልማት ሁነቶች ባሳለፍነው ቅዳሜና እሁድ ጥቅምት 2ና 3 ተካሂደዋል። የአትሌቲክስ ስፖርት አፍቃሪያን ትውልድ አፍሪካውያን አመት ቆጥረው የሚገናኙበት ታላቁ የአፍሪካ ሩጫ በሳምንቱ ማገባደጃ በአሌክሳንድሪያ ቨርጂኒያ ሲካሄድ በርካታ አንጋፋና ወጣት ተሳታፊዎች የተገኙ ሲሆን በእድሜና ጾታ ተከፋፍለው ስፖርታዊ ፉክክር አድርገዋል። ከስፖርት መድረክነት ባሻገር ትውልደ ኢትዮጵያውያን በአብሮነትና መቻቻል በተለያዩ ሰብአዊ ተልእኮዎች ውስጥ ፊት መሪ እንዲሆኑ የሚያበረታታው መርሃ ግብር የተከናወነውም ለስድስተኛ ጊዜ ነው። የውድድሩ ተሳታፊዎችም ለአሜሪካ ድምፅ እንዲህ ሀሳባቸውን አጋርተዋል።
መሳተፍ የፈለኩት ኢንካሙ የሚሄደው ለበጎ አድራጎት ስራ ስለሆነ እኔም በቃ ብሳተፍ ቆንጆ ነው ብዬ ተሳተፍ። ፕላስ በዛ ላይ ደግሞ እኔ በዚህ እድሜ ምን በጣም ትልቅ ሴት ነኝ ስሳተፍ ለሌሎችም በእኔ እድሜ አኳያ ላሉ ሰዎች አረፈደም እንችላለን ሁሉም ነገር ማድረግ ለማለት ነው።
በመጀመሪያ ደረጃ ኢትዮጵያ የታወቃቸው በሩጫ ነው። ያንን ራሱ ኢንትሮዲስ የማድረግ አቅም ይኖረዋል። የሌላ ሀገሮች ባህላችን እንዲያውቁ፣ አንዳንድ ቬንደሮች ፕሮግራማቸው እንዲያሳውቁ፣ ነን ፕሮፊት ኦርጋናይዜሽኖችም አሉ እነሱ ያላቸውን ፕሮግራም እንድናውቅ ያደርገናል። ከእንደገና ደግሞ ካለው ህብረተሰብ ጋር እንድንተዋወቅ መስተጋብር እንድንፈጥር ያደርገናል። በተጨማሪ ደግሞ ይህ ነው ሁልጊዜ ሴሌብሬት ሀገርን ሴሌብሬት ማድረግ አትኤኒ ሞመንት ደስ የሚል ነገር አጋጣሚው ከተገኘ ማለት ነው። እና ከውጭ የሚመጡ እነዚህ የተለያዩ ታዋቂ ሰዎች በቴሌቪዥን የምናውቃቸው በአካል ማግኘት የምንፈልጋቸውን ሰዎች እንዲቀርቡን ያደርግልናል። እንደነ ማዓዛ ብሩ፣ እንደነ ደረጀ ኃይሌ በጣም ወዳቸው ጋዜጠኞችና ጥሩ ሰዎች በአጋጣሚ እንዲቀርባቸው እንድታወራቸው እና እንትንንም አድናቆትንም እንድገልጽላቸው ያደርጋል አጋጣሚ እና በዛ ነገር በጣም ጥሩ ነው።
ቆንጆ ነበረ። ለአንድ ወር የሮጥኩኝ ነበረ ለዚህ ለመዘጋጀት። በጣም ከባድ ነበረ። እኔ ሁለተኛ ነው የወጣው።
በስፖርት በስነ ጥበብና በስራ ፈጠራ ዘርፎች በሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር ታልሞ የሚካሄደው የአፍሪካ ተጽዕኖ ፈጣሪዎች ወይም በእንግሊዝኛው አፍሪካ ኢምፓክት አዋርድ የሽልማት ስነ ስርዓት እሁድ ጥቅምት 3 2017 ዓ.ም በሜሪላንድ ክፍለ ግዛት የኒው ካርልተን ከተማ ተካሂዷል። ዲሲ፣ ሜሪላንድና ቨርጂኒያን ጨምሮ ከተለያዩ ዩናይትድ ስቴትስ ግዛቶችና ከኢትዮጵያ የመጡ በርካቶችም በስነ ስርዓቱ ታድመዋል። ኖቫ ኮኔክሽን በተሰኘ ተቋም የሚዘጋጀው ይህ የሽልማት ስነ ስርዓት ዘንድሮ 5 ኢትዮጵያዊትን ለክብር ሽልማት አብቅቷል። የታዳጊ ኢትዮጵያውያንን እጣ ለማሳመር በትምህርቱ ዘርፍ በበጎ አድራጎት ስራ የተሰማራችው ወይዘሮ ርብቃ ኃይሌም ከተሸላሚዎቹ አንዷ ናት። የ11 ዓመት ታዳጊ ሳለች ለዩናይትድ ስቴትስ የመጣችው ርብቃ ኃይሌ በደብረ ብርሃን አዳሪ ትምህርት ቤት በማቋቋም በትውልድ አገሯ በትምህርት የወጣቶችን ህልም እውን ለማድረግ መትጋቷ ለሽልማቱ እንዳበቃት በሥነ ሥርዓቱ ተገልጿል። ከአዘጋጆቹና የሜሪላንድና በአካባቢ ያሉ ከተሞች አስተዳዳሪዎችም የእውቅና መግለጫ የተበረከተላት ርብቃ በትምህርቱ መስክ እየሰራች ያለውን ስራ በተመለከተ ከሽልማቱ በኋላ ለአሜሪካ ድምፅ ተከታዩን ብላለች።
የአምስተኛ ዓመት ነው። በዚህ ባለፈው ሜይ መጀመሪያዎቹን ሲኒየርስ ግራጁዌት አድርገዋል። እነሱ አሁን ወደ ኮሌጅ እየሄዱ ነው እና አምስተኛ ክፍል ጀምረናል። በጣም ደስ ይላል። እንደ ትልቅ ክብር ነው አይደለ? እኔ በጣም ደስ ብሎኛል፣ በተለይ ከኢትዮጵያኖች ጋር መገናኘት። ደግሞ ዛሬ ደግሞ ሌሎቹ ሸላሚዎች በጣም የታወቁ ሴቶች ስለሆነ በጣም ማከብራቸው መወዳቸው ሰዎች ለእኔ ራስ ትልቅ ኦነር ሆኑልኛል ተሰማኝ እና ደስ ብሎኛል በጣም።
የዘንድሮ የአፍሪካ ተጽዕኖ ፈጣሪዎች ሽልማት በስፖርቱ ዘርፍ ሁለት ውቅ ኢትዮጵያዊት አትሌቶችን ሸልሟል፣ አትሌት ጉዳፍ ጸጋይንና አትሌት ትግስት አሰፋን። የዓለም አትሌቲክስ የወቅቱ የሴቶች 5000 ሜትር ክብረ ወሰን ባለቤት የሆነችው ጉዳፍ ጸጋዬ በመካከለኛና ረጅም ርቀት ውድድሮች ለሀገሯ ላበረከተችው አስተዋጽኦም ሽልማት ተበርክቶላታል።
በጣም ደስ ብሎኛል። ከዚህ በፊት ታላላቅ አትሌቶቻችን ሲሸለሙ በየአመቱ አይ ነበር በቴሌቪዥንና እግዚአብሔር ፈቅዶት ደግሞ ዛሬ አዋርድ እዚህ ላይ ደግሞ እኔ ተመራጭ ሆኛለሁ። ስፖርት ብቻ ሳይሆን ማንኛውም ስራ ላይ ጠንክረ ስትሰራ ነው ያው መውደቅ መነሳት እንዳለ ሆኖ ትልቁ ለሰው አስተማሪ የምትሆነው ግን ስትወድቅም ጠንክረ መነሳት ነውና ያው ጠንክሬ ለቀጣይ ቆንጆ ውጤት አመጣለሁ። ጠንክረ ስትሰራ የስኬት ደግሞ እንደዚህ አበረታታች ነገር ስታገኝ ደግሞ የበለጠ እንድትሰራ ያረጋል። እውቅና ለአትሌት በጣም ትልቁ ሞራል ነውና በጣም ነው ደስ ያለኝ። ግራንድ አፍሪካን ራን አዘጋጅ እንደዚህ አዋርድ አዘጋጆቹ በጣም አመሰግናለሁ።
በፓሪስ ኦሎምፒክ ያሰብኩትን ያህል ውጤት ማምጣት አልቻልኩም ያለችው ጉዳፍ ስለቀጣይ ህልሟም ለአሜሪካ ድምጽ ተከታዩን ብላለች።
ዘንድሮ መጀመሪያ ዳይመንድ ሊግ ቆንጆ ሰዓቶችን ብጮ ነበር። የአመት ሁለተኛ ሶስተኛ ፈጣን ሰዓቶች በኋላ ግን በጣም በጉጉት ጠብቀው የነበረው አልተሳካልኝም። በህመም ምክንያት ያው በጊዜያዊ የሆነ ህመም አሞኝ ነበር። አትሌት እግር ህመም ብቻ ሳይሆን ብዙ ነገር አለና እነሱ አስተካክዬ እንደ ትናንቱ ቆንጆ ሁኜ እመጣለሁ። ጥሩ ውጤት ለማምጣት ከእግዚአብሔር ጋር ጤናዬ ከሰጠኝ እመጣለሁ።
ሌላዋ የምሽቱ ተሸላሚ እስከ ሽልማቱ ቀን ድረስ የዓለም የማራቶን ውድድር የሴቶች ክብረ ወሰን ባለቤት የነበረችው ትዕግስት አሰፋ ናት። ትዕግስት ይዛ የቆየችው ክብረ ወሰን ባለፈው እሁድ በቺካጎ ማራቶን 2024 የሩጫ ውድድር በሴቶች ኬንያዊቷ አትሌት ሩቼ ፒንጌቲች መሰበሩ ይታወቃል። በረዥም ርቀት ለአገሯ ላበረከተችው አስተዋጽኦ የምሽቱ የአፍሪካ ተጽዕኖ ፈጣሪዎች ተሸላሚዋ ትዕግስት አሰፋ በማኅበረሰቧ ለሽልማት በመብቃቷ የተሰማትን ለአሜሪካ ድምፅ እንዲያጋርታለች።
አፍሪካ አዋርድ ላይ በመሸለሜ ትልቅ ደስታ ነው። ከዚህ በኋላም እጅግ ስራዬና ክብሬና በጠንክሬ እንድሰራ ነው የሚያደርገኝ። ይሄ ቦታ ውጭ ሀገር በሚኖሩት ወገኖቼ ፊት ለፊት ይህንን ሽልማት በማግኘቴ እጅግ በጣም ደስተኛ ነኝ። ከዚህ በኋላም ስራዬን አክብሬ ከዛ በላይ ጠንክሬ ሰርቼ ህዝቤን ማስደሰት እፈልጋለሁ። እግዚአብሔር ከፈቀደና ጤናዬን ከሰጠኝ ሪከርድ ማሻሻል እፈልጋለሁ። ከዚህ የራሴንም ሪከርድ ያለምንም ሪከርድ ማሻሻል እፈልጋለሁ። እግዚአብሔር እንደሚፈቅድልኝም ሙሉ እምነት አለኝ።
ሽልማቱ መሰጠቱ ቀጥሏል። አሁን ደግሞ ተራው በኢትዮጵያ ሚዲያ ታሪክ የመጀመሪያውን የግል ኤፍኤም ሬዲዮ መስራቿ የማዛ ብሩ ነው።
ከብሩ ታላላቅ ሰዎች ናቸው። ለማዝ ያለንን ክብርና ፍቅር እባካችሁን ሞቅ ባለ ጭብጨባ ጭምር ገለጹልን።
ማዛ በሸገር ራዲዮና ቀደም ሲል በሰራችባቸው የኤፍኤም ራዲዮ ጣቢያዎች በምታቀርባቸው ዝግጅቶች ላበረከተችው አስተዋጽኦ የአፍሪካ ተጽዕኖ ፈጣሪው ሽልማት ተበርክቶላታል። ማዛ በመድረኩም የሚዲያ ነጻነትንና የሸገር ራዲዮ ጣቢያን ጨምሮ በኢትዮጵያ ያሉ መገናኛ ብዙሃን እያበረከቱት ያለው ሚና በተመለከተ ንግግር አድርጋለች።
ሸገር is a radio station built by journalists with very limited resources. We were the pioneers of private radio in Ethiopia.
ሸገር ጋዜጠኞች ውስን በሆነ አቅም የገነቡት የራዲዮ ጣቢያ ነው። በኢትዮጵያ የግል ራዲዮ ፈርቀዳጆች ስንሆን ብዙ ፈተናዎችን ታግለን ነው እዚህ የደረስነው። አሁን ግን ከኛ ትግል የተማሩ 30 የግልና የማህበረሰብ ራዲዮ ጣቢያዎች ኢትዮጵያ ውስጥ ይገኛሉ። ከኢትዮጵያ ውጪ በመጓዝባቸው አካባቢዎች ለሰዎች የራዲዮ ጋዜጠኛ ሆኜ እንደምሰራ ስነግራቸው በኢትዮጵያ ያለው ራዲዮ ከምዕራቡ ዓለም ካሉት ራዲዮ ጋር ተመሳሳይ አድርገው ይቆጥሯቸዋል። ሸገር ሙዚቃ ብቻ የሚሰማበት ወይም ወሬ ብቻ የሚወራበት የራዲዮ ጣቢያ ነው ብለው ያስባሉ። ነገር ግን ራዲዮ ኢትዮጵያ ውስጥ የእውነትም የብዙሃኑ መገናኛ ነው። ራዲዮ የመረጃና የማህበረሰብ ግንባታ ግብአት ነው። ሰዎች የመኖሪያ ቤትን፣ የህግ ጉዳዮችን ወይም ከውሃና ከመብራት አገልግሎት ጉዳዮች ጋር የተያያዙ ችግሮቻቸውን በሚመለከት ድጋፍ ለመጠየቅ ወደ ሸገር ይደውላሉ። እኛ ደግሞ ድምጽ እንሆናቸዋለን።
በየመሃሉ በድምፃዊት ራሄል ጌቱ ዜማ እየታጀበ የቀጠለው ሽልማት በስተመጨረሻ ሲጠበቅ የነበረውን በኢትዮጵያ ሙዚቃ የገነነ ስም ያላት ተወዳጇ የዘመናዊ ሙዚቃ አቀንቃኟ አስቴር አወቀ ስም ከመድረክ ሲጠራ ታዳሚው ከመቀመጫው ተነስቶ ነው ለአስቴር ያለውን ፍቅርና ክብር የገለጸላት። አስቴር አስቴር አወቀ አመታትን በተሻገሩ የጥበብ ስራዎቿ በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ከፍተኛ ተወዳጅነትን አትርፋለች። ለዚህ ስራዎቿ ክብር ሽልማቱ ሲበረከትላትም መድረክ ላይ ሆናም በነበራት መለስተኛ የጉሮሮ ህመም የተነሳ ያባይ ልጅ እንዲሉ ድምጿን ማውጣት ባለመቻሏ መልእክቷን በቤተሰቦቿ በኩል ነበር ያስተላለፈችው።
ኦነር ነው እሷ መክሊቷን በልጅነቷ አውቃ መክሊቷን ይዛ እስከዚህ ደረጃ ድረስ ያለች እህት ጓደኛም እናትም ኢትዮጵያዊቱም ሁሉ ነገር ናት ለእኔ። ከሙዚቃዋ ውጭ የአስቴር ልብ ያልጎበኘና ያላየ ሰው ያለ አይመስለኝም። የመጨረሻ ደግ ሰው አክባሪ መድረክ ላይ እንደምታዋት ሳትሆን አንገቷን የደፋች እመቤት እህት ኢትዮጵያዊት እናት ናት። ስለ እሱም እናመሰግናለን።
በየዓመቱ የሚካሄደው የአፍሪካ ተጽዕኖ ፈጣሪዎች ሽልማት በርካታ በጎ አስተዋጽኦአቸውን ያበረከቱትን መዘከሩን ይቀጥላል ያሉት ያዘጋጁ የኖቫ ኮኔክሽን ኃላፊ ዶክተር ጋሻው አብዛ፣ ይህም ለበርካቶች መነሳሳት እንዲፈጥር ታስቦ የተደረገ ነው ይላሉ።
በየዓመቱ እንግዲህ በሶስት መድረክ ዘርፍ ነው ለዚህ ሽልማት እጩዎችን የምናቀርበው፣ በኪነ ጥበቡ፣ በስፖርቱና በስራ ፈጠራ እና የተለያዩ መመዘኛዎች አሉ። ወደ 24 የሚሆኑ መስፈርቶች አሉት። የሚቀጥለው ዓመትም እጩዎች እንደዚሁ እናቃቸዋለን እና በዘንድሮም ዓመት እንዳጋጣሚ የሆነው ሁሉም ሴቶች የሆኑ ተሸላሚዎች በእኛ ሽልማት ላይ ለመታጨትና ለመሸለም በቅተዋል። ስሙ ራሱ ኢምፓክት ነው የሚለው ተሻጋሪ ለውጥን፣ ተሻጋሪ ተጽዕኖን፣ ተሻጋሪ አስተዋጽኦን ያበረከቱ የማይቻል የሚመስልን ነገር ችለው ለእኛ ተምሳሌት የሆኑበትን ኢምፓክት ነው የሚለው ሽልማቱም እና የዚህ አይነት አስተዋጽኦና ድርሻ ያበረከቱ ወገኖቻችንም በህይወት ያሉትን በእነዚህ ዘርፎች የምናወድስበት የምናመሰግንበት የበለጠም ደግሞ አደራ የምናስቀምጥበት አጋጣሚና መድረክ ነው።
በምሽቱ ዝግጅት ላይ የሽልማት ስነ ስርዓቱ የተካሄደባት የሜሪላንድ ኒው ካርልተን ከተማ ከንቲባ ካትሪና ዶድሮን ጨምሮ የዋሽንግተን ዲሲና የአሌክሳንድሪያ ከተሞች አስተዳዳሪዎችና ተወካዮች እንዲሁም በሜሪላንድ ክፍለ ግዛት የሞንቶጎመሪ አውራጃና የግዛቱ አገረ ገዢ ጽህፈት ቤት ወኪሎች የተገኙ ሲሆን ለተሸላሚዎችም ላቅ ያለ ስራ ለሰሩ ግለሰቦች የሚሰጥ የእውቅና ማረጋገጫ አበርክተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ሰላም ኢትዮጵያውያን፣ እንኳን ደስ አላችሁ እንላለን። አድማጮች፣ የተለያዩ ፖለቲካዊና ማህበራዊ ጉዳዮችን ይዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁና መሰግናለን። ሰላም ደናደሩ።